ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 17 2013 ዓ.ም ተመረጥ ዝግጅታችን ጀመረ። ዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኖበታል የተባለ ፕሮጀክት ይፋ ሆኗል።
አሁን ከፍራንት ወደ 83 72 ከተሞችን አካቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። በአብይ ርዕስ ዘገባ እናስደምጣችኋለን። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልሰዋችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የደቡብ አፍሪካ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ሴሪል ራማፎሳ ታላቁ ህዳሴ ግድብ ዙሪያ ኢትዮጵያን፣ ግብጽንና ሱዳንን ወደ ስምምነት ለማምጣት ያደረጉት ላለው ጥረት ሙሉ ድጋፍ ያላቸው መሆኑን አስታወቁ። ዋና ጸሐፊ ጉተሬዥ የመንግስታቱ ድርጅት በድርድሩ ሂደት ሙሉ ድጋፍ ያደርጋል ማለታቸውን በተባበሩት መንግስታት ድርጅት ከኢትዮጵያ ቋሚ መልእክተኛ የትዊተር ገጽ ያገኘውን መረጃ ጠቅሶ ፋና ዘግቧል። የተፋሰሱ ሀገሮች ድርድሩ በወንድማማችነት መንፈስና በጋራ ተጠቃሚነት እንዲሁም በስምምነት እንዲጠናቀቅ ጠንክረው እንዲሰሩ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ማሳሰባቸውንና ህዳሴ ግድብ በሶስቱ ሀገሮች መካከል ትልቅ የትብብርና የአጋርነት መሳሪያ መሆን እንደሚችል መግለጻቸውን ዜናው ጨምሮ ገልጿል። በፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና የጸረ ሽብር ወንጀል አንደኛ ችሎት ጥፋተኛ ባላቸው 5 ሰዎች ላይ ከ5 አመት እስከ እድሜ ልክ የሚደርስ ጽኑ እስራት ቅጣት ውሳኔ ሰጥቷል። ፍርድ ቤቱ ከፍርደኞቹ የቅጣት መቅለያም ተቀብሏል። መለስካቸው አመሃ ተከታትሎታል።
ከሁለት አመት በፊት በመስቀል አደባባይ ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና ከአካባቢዋ በወጣው ህዝብ ላይ ጥቃት ለማድረስና ለመበተን አቅደው ቦምብ ወርውረዋል በተባሉ 5 ሰዎች የፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና ጸረ ሽብር ወንጀል አንደኛ ችሎት ቀደም ሲል በጥፋተኝነት በፈረደባቸው ሰዎች ላይ ዛሬ የቅጣት ውሳኔ ሰጠ። ፍርድ ቤቱ ዛሬ ረፋዱ ላይ ተሰይሞ በሰጠው ቅጣት የእያንዳንዱን ተከሳሽ ወንጀልና ህግ የሚወስነውን ተገቢ የተባለ ቅጣት በዝርዝር አስቀምጧል። በዚህ መሰረት በአንደኛ ተከሳሽ ጌቱ ግርማ ላይ የ23 አመት ጽኑ እስራት፣ በሁለተኛ ተከሳሽ ብርሃኑ ጃፈር ላይ የ22 አመት ጽኑ እስራት፣ በሶስተኛ ተከሳሽ ጥላሁን ጌታቸው በወረወረው ቦምብ የሁለት ሰዎች ህይወት በመቀጠፉና በርከት ባሉ ሰዎች ላይም ከባድና ቀላል የአካል ጉዳት በማድረሱ በእድሜ ልክ ጽኑ እስራት፣ በአራተኛ ተከሳሽ ባህሩ ቶላ ላይ የ17 አመት ጽኑ እስራትና በደስታኔ ተስፋዬ ላይ የ5 ዓመት ጽኑ እስራት ጥሏል። ፍርድ ቤቱ ቀደም ሲል በተከሳሾቹ ላይ በጥፋተኝነት የፈረደባቸው አቃቤ ህግ በመሰረተው ክስ ያስረዱልኛል ያላቸውን የሰነድና የሰው ምስክሮች ካቀረበና ተከሳሾቹም አቃቤ ህግ ያቀረበባቸውን ማስረጃዎች ማስተባበል ስላልሆነላቸው እንደሆነ ታትቷል። ቅጣት ከመጣሉ በፊትም ሁሉም ተከሳሾች የቅጣት ማቅለያ ሐሳብ አቅርበዋል። ፍርድ ቤቱ ከቀረቡት ሐሳቦች መካከል የሚቀበላቸው ምክንያቶች ወስዶ የመጨረሻ ቅጣቱን እንደጣለ በፍርዱ ሐተታ ተመልክቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የኬንያ ፕሬዝዳንት ኡሁሩ ኬንያታ ተቃዋሚ የፖለቲካ ፓርቲዎችንና መንግስትን እንዲሁም ህዝቡን ወደ አንድነት ያመጣል የተባለለትን ሪፖርት ይፋ አደረጉ። ድልድይ የመገንባት ተነሳሽነት የሚል ስያሜ የተሰጠው ሪፖርት ለሀገሪቱ የተለያዩ ችግሮች የመፍትሄ አቅጣጫ ያመላክታል ተብሏል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅሯል።
ቢልዲንግ ብሪጅስ ኢኒሼቲቭ ከተቃዋሚ ፓርቲዎች መሪዎች ጋር የሀገሪቱን የወደፊት ዕጣ ፈንታ ብሩ ለማድረግ የተወጠነ ጥናት ነው ይላሉ ፕሬዝዳንት ኬንያታ። ፕሬዝዳንቱ ባለፈው ጥር ኮሚቴ አቋቁመው ጥናቱን ሲያስኬዱ የነበረ ሲሆን ውጤቱን ለህዝብ ይፋ ያደረጉት ትላንት ነው። በእምጻረ ቃሉ ቢቢአይ ሪፖርት ዋነኛው ትኩረቱ ኬንያ ላሉባት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች የመፍትሄ አቅጣጫ ማስቀመጥ መሆኑን በሪፖርቱ ተጠቅሷል። የኬንያ የሆነው መንግስት በተረከበበት ቦታ ሪፖርቱ ለህዝብ ይፋ ሲሆን ፕሬዝዳንት ኡሁሩ ኬንያታ የፖለቲካ መሪዎች ሁላችንም በአገሪቱ ለተከሰቱ ችግሮች መንስኤ ነን፣ ይህንን ማስተካከል አለብን ብለዋል።
I will also admit today that I've also been
ኬንያታ እኔም የዛ የመጥፎ ፖለቲካ አራማጅ አካል እንደነበርኩ መናገር እፈልጋለሁ። እናም ስለዚህ ጉዳይ ስናገር ማንንም ላይ ጣቴን እየቀሰርኩ አይደለሁም እያልኩ ያለሁት ሁላችንም የዚህ ችግር አካል ነን ነው። ነገር ግን ስለመፍትሄው ተነጋግረን አናውቅም። ኩሩ ያገር መሪ መሆናችንን ብቻ እያወራን ነው። ራሳችንን ስናሞካሽ ነበር ነው። ስለዚህ ነው ሁላችንም ስለ አካታች ወይም አሳታፊ የፖለቲካ ሂደት መናገር የሚገባን። ምክንያቱም ይህንን ከውስጥ የሚበላን ነቀስ ካስወጣን በኋላ ኬንያ ምድር ላይ ያሉ ሁሉም ማህበረሰቦች የዚህ ሀገር አካል እንዲሆኑ ሁሉን አካታች የፖለቲካ ምህዳር ማስፋት ላይ መስራት ይገባናል ይላሉ ፕሬዝዳንት። ኬንያታ ስለ ሀገራቸው ወጣቶች ሲናገሩ የሀገር ኢኮኖሚን የሚያስቀጥሉ መሆናቸውን አስተውሰው ፖለቲከኞች ግን አፍላጉልበት ያላቸውን ወጣቶች ወደ ስልጣን መውጫ አድርጎ ከመጠቀም እንዲቆጠቡ አሳስበዋል። የዜጎችን ህይወት ለማሻሻል ያስችላሉ የተባሉ የመፍትሄ ሐሳቦችን ያሳፈሩ ሪፖርት የፕሬዝዳንቱ ተፎካካሪ የነበሩትን ራይላ ኦዲንጋን ጨምሮ በርካቶች ሲደግፉ፣ ምክትል ፕሬዝዳንቱ ዊሊያም ሮቶ ግን ሪፖርቱ በሕግ አውጪዎች ላይ የሚያትተው ነጥብ ግን ትክክል አይደለም ብለዋል። ሮቶ በሕግ አስፈጻሚ የሚመራ አዲስ የእንባ ጠባቂ ኮሚሽንና በፖሊስ ውስጥ በመንግስት ካቢኔ የሚመራ ካውንስል ስለማቋቋም የሰፈሩትና ሌሎችም የተቃቀሷቸው ነጥቦች የህዝብን ጥቅም የሚጎዱ ናቸው፣ ዳግም መታየት አለባቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ነገረቡ ፕሬዝዳንታዊ ምርጫ በመታካሂደው በታንዛኒያ ፖሊሶች ቢያንስ 7 ሰዎችን በጥይት መተው ገደሉ ሲል አንድ ዋና ተቃዋሚ ፓርቲ ወነጀለ። ሰዎቹ የተገደሉት በምርጫው ሂደት የማጭበርበር ተግባር እየተፈጸመ ነው በሚል ተቃውሞ ላይ በነበሩበት ወቅት ነው ብሏል ፓርቲው። ቪዛሌንዶ የተባለው ፓርቲ ዛሬ ባወጣው መግለጫው ፖሊስ የከፊል ራስ ገዟን ዛንዚባርን ፕሬዝዳንታዊ እጩ ማሊፍ ሻሪፍ አህመድንም አስሯቸዋል ብሏል። የደሴቲቱ ፖሊስም መታሰራቸውን አረጋግጧል። 7 ሰዎች በጥይት ገደለ በሚለው ወንጀላ ዙሪያ ግን ፖሊስ የሰጠው መልስ የለም። ተቃዋሚው ፓርቲ በመግለጫው እንዳመለከተው የጦር ሰራዊቱ አባላት ከመርጫው ዕለት ከነገ አስቀድመው ድምጻቸው ለሚሰጡ ሰዎች የሚሆን የምርጫ ካርድ በየድምጽ መስጫ ጣቢያዎች ሲያደርስ ነበር። በጣቢያዎቹ አካባቢ የነበሩ ዜጎች የመምረጫ ካርዶቹ የተመረጠ እጩ ስም የተሞላባቸው ናቸውና አናስገባም ብለው ለመከላከል ሲሞክሩ ፖሊስ መጀመሪያ ላይ ባስለቃሽ ጋዝ ሊበትን ሞክሮ ከዚያም ጥይት ተኮሰባቸው ብሏል። በታንዛኒያ የዩናይትድ ስቴትስ አምባሳደር ዶናልድ ራይት ከዛንዚባርና ከሌሎችም አካባቢዎች የሚወጡት የሁከት ሪፖርቶች አሳስበውኛል ብለዋል። የጸጥታ ኃይሎች ሊታቀቡ ይገባል ሲሉም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ሁሉም የፖለቲካ መሪዎች ከሁከት እንዲታቀቡ ማጽኖ አቅርበዋል። ዲሱ የሴሸልስ ፕሬዚደንት ዋቭል ራምካላዋን የብሔራዊ አንድነት ተማጽኖ አሰሙ። በ47 ዓመታት ውስጥ የአፍሪካዊቱን ደሴት ሀገር ለመምራት የበቁ የመጀመሪያ የተቃዋሚ ፓርቲ መሪ መሆናቸው ነው። ባለፈው ሳምንት ለ3 ቀናት በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንቱን ዳኒ ፎርን በከፍተኛ የድምጽ ብልጫ አሸንፈዋቸዋል። ተቃዋሚ ፓርቲያቸው ከ25ቱ የምክር ቤት መቀመጫ 20ውን አሸንፏል። አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት የፌደራል ፍርድ ቤት ዳኛ ኤሚ ኮኒ ባረትን የጠቅላይ ፍርድ ቤት ዳኝነት ሹመት ትናንት ሰኞ አጽድቆታል። ሪፐብሊካኗ ሴኔተር ሱዘን ኮሊንስ ከመላው የሴኔቱ ዲሞክራት አባላት ጋር ሆነው የዳኛ ባረትን ሹመት ተቃውመው ድምጽ ሰጥተዋል። የተቃወሙት ፕሬዝደንታዊ ምርጫው በጥቂት ቀናት ሊካሄድ በቀረበበት በአሁኑ ወቅት በመምጣቱ ነው ብለዋል። አሶሺየትድ ፕሬስ እንደዘገበው ዩናይትድ ስቴትስ ውስጥ ቢያንስ ባለፉት 150 ዓመታት ውስጥ በምክር ቤት አናሳ መቀመጫ ባለው ፓርቲ አንድም አባል ድጋፍ ሳይሰጥ ሹመቱ የጸደቀለት አንድም የጠቅላይ ፍርድ ቤት ዳኛ ኖሮ አያውቅም። ዳኛ ባረት በፕሬዝደንት ዶናልድ ትራምፕ በእጩነት የቀረቡ ሶስተኛ የጠቅላይ ፍርድ ቤት ዳኛ መሆናቸው ነው። የእሳቸው ምሾም 9 አባላት ባሉት ጠቅላይ ፍርድ ቤቱ ርዕዮተ ዓለማዊ ሚዛኑን 6-3 በሆነ ብልጫ ወደ ብዙሃኑ ወግ አጥባቂዎች እንዲያጋድል ያደርጋል። የዳኛ ኤሚ ኮኒ ባረት ሹመት በመወሰኛው ምክር ቤት ከጸደቀ በኋላ በዋይት ሃውስ በተካሄደው ስነ ስርዓት የጠቅላይ ፍርድ ቤቱ ዳኛ ክላረንስ ቶማስ ቃለ መሐላቸውን አስፈጽመዋቸዋል። ባለም አቀፍ የኮቪድ-19 ዜናዎች፣ የዩናይትድ ስቴትስ መንግስት ተመራማሪዎች እንደሚሉት በሙከራ ላይ የሚገኘው አንድ የኮቪድ-19 መድኃኒት በሽታው ጸንቶባቸው ሆስፒታል ላሉ ሰዎች ምንም የሚፈይደው ነገር የለም። የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ኢንስቲትዩት ትናንት ባወጣው መግለጫ ባምላኒቪማብ ለሚባለው መድኃኒት ሙከራ ከእንግዲህ ወዲያ አዲስ ተሳታፊዎች አንመዘግብም ብሏል። መድኃኒቱ ኢላይ ሊሊ በተባለ የዩናይትድ ስቴትስ የመድኃኒት ኩባንያና በካናዳው አፕሴሌራ በሚባለው ኩባንያ የተሰራ ሲሆን ቫይረሱን እንደ የሰውነት የበሽታ መከላከያ ሴል ሆኖ ይከላከላል ተብሎ የተሰራ ነው። የመድኃኒቱ ሙከራ ንጻ ተቆጣጣሪዎች አካል በደህንነት ስጋት ምክንያት አቋርጠውት እንደነበረ የሚዘነጋ አይደለም። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በከፍተኛ ደረጃ እያሻቀበ መሆኑን ቀጥሏል። ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳመለከተው ትናንትና ሰኞ ብቻ ከ66,000 በላይ የቫይረሱ ተጋላጮች ተገኝተዋል። በቫይረሱ ስርጭት መባባስ ምክንያት በርካታ ከተሞች እና ስቴቶች ቀውስ ውስጥ ገብተዋል ነው የተባለው። የቴክሳስዋ ኤልፓሶ ከተማ የቫይረሱ ተያዦች ቁጥር ባለፉት 3 ሳምንታት ከ3 ጥፍ በላይ አሻቅቧል ተብሏል። በሁኔታው ክብደት የተነሳ በከተማዋ ከማታ 4 ሰዓት እስከ ንጋቱ 11 ሰዓት የሚጸና የሰዓት እላፊ ታውጇል። በምዕራባዊ ዩታ ክፍለ ግዛትም የመንግስቱ ሆስፒታሎች ከአቅም በላይ የሆነባቸው መሆኑን ገልጸው አስጠንቅቀዋል። ይህ በዚህ እንዳለ ሁለተኛው የአውስትራሊያ ትልቋ ከተማ ሜልበርን የቫይረሱ መዛመት ይዞት በጣም እየተሻሻለ መሆኑ ይሰማል። ዛሬና ትናንት አንድም አዲስ የቫይረሱ ተያዥ እንዳልተገኘ ነው የተገለጸው። ከሰኔ መጀመሪያ ወዲህ ይህ ሲሆን የመጀመሪያ ጊዜ እንደሆነ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 17 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.news.com በአትቪዮ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ በደሴ ከተማ በይፋ ባስጀመሩት ሁለተኛው የከተሞች ልማታዊ ሴፍቲኔት ፕሮጀክት 800 ሺህ የሚደርሱ የህብረተሰብ ክፍሎች ተጠቃሚ ሆኑበታል ተብሏል። መስፍን አራጌ ዘገባለው።
በከተሞች ውስጥ ያለውን ድህነት በመቀነስ የሥራ ፈጣሪነትን ማሳደግ፣ በምግብ ለሥራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት 4 ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮጀክት ከ600 ሺህ በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት 450 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በመከተል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ
ያለፉት 4 ዓመታት በ11 ከተሞች ተካሄደው እንቅስቃሴ ብዙ ልምዶች ተገብተውበታል። አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ይፋ የሆነው ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ፣ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ 800 ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮዎችን በመውሰድ ተጨማሪ አገልግሎት ዘርፎች መታከላቸውን የከተሞች ስራ አድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል።
በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ $500 ነበረ። አሁን ግን እያንዳንዱ ተጠቃሚ $600 ከፍ እንዲልና ተደረገው። ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበት ነው። ሁለተኛው የስራ እድል ፈጠራ ጋር እንደተሳሰረ የማድረግ ስራ ነው። ይሄም ወጣቶች በተለይ ከ12ኛ ክፍል በታች ወይም ከቀድሞ 12ኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋረጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ ይቀጥታ የስራ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በሚለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የሶስት ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው።
በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል።
ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና ሶስት ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል $0 ፕሮጀክት የሚባል ኮምፖነንት አለው ፕሮጀክት።
በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች 30% ስደተኞችን ለማቋቋም፣ 70% ደግሞ የከተማውን ኗሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች፣ የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር 30% ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር።
ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞች እና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች።
ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽን እና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው፣ ይህም በስደተኞቹና በኢትዮጵያኑ መካከል ያለውን መስተጋብር ያሻሽላል ብለዋል። ባለፉት 4 ዓመታት ለተመዘገቡ ስኬቶች ምስጋና የለገሱት ዓለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትራና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ 11 ከተሞች ግንባር ቀደሟ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸር በመከላከል ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያን ትምህርት የሚሆን ቆም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው።
እዚህ ስንገናኝ ወደ አምሮዬ ደጋግሞ የሚመጣው ሀሳብ አለ። ለኢትዮጵያ የሚጠቅማት ደሴነት የሚል ሐሳብ ሁሉን እንዳመኑ ሁሉን እንዳፈጣጠሩ ሁሉን እንደዱ ተከፍሎ መኖር ደስኛል። አንዱ ሌላውን ሳይጎረብቱ አንዱ ሌላውን ሳይገናኙ መኖር ደስኛል። ውጣ ግባ ሳይኖር ኑር ተቀመጥ ሳይኖር እንዳገር መኖር ነው ደስኛል። ታዲያ ይሄ አያኮራም ትላላችሁ?
የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መስፍን አራጌን ላደረሰን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። የአማራ ብሔራዊ ንቅናቄ አብን ፓርቲ ጥቅምት 18 2013 ዓመተ ምህረት በአማራ ብሔራዊ ክልል የተለያዩ ከተሞች ሰላማዊ ሰልፍ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን አስታወቀ። የፓርቲው የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለአሜሪካ ድምጽ እንደተናገሩት የተጠራውን ሰልፍ መምራት ስለማንችል ሰልፉ ተሰርዟል ብሏል። አብን ዛሬ ጠዋት ስለ ሰልፉ ዝርዝር ጉዳዮች በቢሮአቸው ውስጥ ሲወያዩና ከሰዓት በኋላ ጋዜጣዊ መግለጫ ለመስጠት እየተዘጋጁ ባሉበት ሰዓት በአዲስ አበባ የጸጥታ ኃይል የፓርቲው ጽህፈት ቤት መከበቡን አቶ ጣሂር ገልጸዋል። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ጻሃይ ዳምጠው ተጨማሪ አላት።
የአማራ ብሔራዊ ንቅናቄ አብን በተለያዩ የሀገሪቱ ክፍሎች በአማራ ህዝብ ላይ እየደረሰ ያለውን ዘር ተኮር ጥቃትን ለማውገዝ ሰላማዊ ሰልፍ ጥቅምት 18 በአማራ ክልልና ጥቅምት 22 ደግሞ በአዲስ አበባ ለማካሄድ ነበር ያሉት የአብን ቃል አቀባይ አቶ ጣሂር መሐመድ ሰልፉ መሰረዙን ለአሜሪካ ድምጽ ተናግሯል።
ሁሉም የአማራ ክልል ከተማዎች ዝግጅት የተጀመረ ሆኖ እኛም ዝግጅቱን በደንብ ኮማንድ እየመራን እንቅስቃሴዎችን የተደረጉ አጠቃላይ ዝግጅታችን እያጠናቀቅን ዛሬ ደግሞ በቀጣይ ሰልፉ ላይ ስላሉት አጠቃላይ ሂደቶች በተመለከተ ዛሬ ከሰዓት በኋላ ፕሬሲደንት ለመስረካ ለመስጠት ቀጠሮ ይዘን ነበር። በትናንትናው ዕለትም በመንግስት ኮሚኒኬሽን ጉዳዮች በአማራ ክልሉ የተሰጠ መግለጫ ነበረ። ሰልፉን ፍጹም ማድረግ እንደማይቻልና እርምጃም እንደሚወስድ በመንግስት በኩል ተገልጾ ነበር። እንግዲህ በዛ ሁኔታ ላይ ደግሞ እንዳስሳቸው ከቆየሩት ሁኔታዎች ጋር ተደምሮ አጠቃላይ ሊደረግ የታሰበው ሰልፍ መንግስት በምን አይነት መልኩ ጉዳት ሊያደርስበት እንዳቀደ አስበን በዛው ቦታ ላይ ባለንበት ሁኔታ ሰልፉን መቆጣጠርና ኃላፊነቱን ወስዶ ማድረጉን በእኛ በኩል ኃላፊነት የወሰድንበት ቢሆንም ቀደም ሲል አሁን ባለው የጸጥታ ሁኔታና እኛ ያለንበት ተጨባጭ ሁኔታ ሲቀጥል ደግሞ በመንግስት በኩል ያለው የመድረስ ፍላጎት ስንል ያለውን ካዥዋሊቲ ስለመቀነስ በእኛ በኩል ሰልፉን መምራት እንደማንችል በማህበረሰብ ትስስር ገጻችን ይፋ አድርገናል።
አቶ ጣሂር አክለውም ዛሬ ጠዋት የፓርቲው ስራ አስፈጻሚ ኮሚቴ አባላት ስለ ሰልፉ ዝርዝር ጉዳዮች ላይ እየመከሩ ያለ በአዲስ አበባ ፖሊስ የፓርቲው ጽህፈት ቤት መከበቡን ተናግሯል። አብን ዛሬ ከሰዓት በኋላ ለመገናኛ ብዙሃን መግለጫ ሊሰጥ ጥሪ አድርጎ እንደነበር የገለጹት አቶ ጣሂር ጋዜጠኞቹ ወደ ቅጥር ግቢው እንዳይገቡ በጸጥታ ኃይሎች መከልከላቸውን ተናግሯል።
በእኛ በኩል ይህንን የመንግስት ዛቻና አጠቃላይ የህዝባችን ደህንነት ከማስጠበቅ አንጻር ምንድን ነው ሊፈጠር የሚችለው፣ ምን ማድረግ ይገባናል የሚል ውይይት እያደረግን ነበር። ፕሬስ ኮንፈረንስ እስከሚሰጥበት ሰዓት ጊዜ ሙሉ የስራ አስፈጻሚ አባላት ይህን ውይይት እያደረግን የተሻለውን አማራጭ በህዝባችን ላይ ችግር የማይፈጥር ነገር ግን ደግሞ በየቦታው እየሞተ ያለውን አማራ ድምፅ ለመሆን ምን ማድረግ ይገባናል፣ ነገር ግን የሚገደሉ ሰዎችን ጉዳይ ይቁም ስንል እኛስ አሁን በዚህ ሰልፍ ኃላፊነት የማይሰማው መንግስት መሆኑን ያሳየን ይህ መንግስት እንደዛ ሰው ሰልፈኞች ላይ እርምጃ ቢወሰድ የሚል ስጋት ምን ማድረግ አለብን የሚል አጠቃላይ የሰልፉን ሁኔታ የሁኔታ ትንተና እየሰራን ነበር። ሆኖም ግን ይህንን ስብሰባ ጠልተን ሳንወጣና በፕሬስ ኮንፈረንሳችን የበለጠ የማረጋጋት ስራና ምን መደረግ አለበት የሚለውን ከማስቀመጣችን በፊት ቢሮችን በጸጥታ ኃይሎች ተከቦ ጋዜጠኞችም ወደ ውስጥ እንዳይገቡ እኛም ወደ ውጭ እንዳንወጣ ሚቲንጉን ጨርሰንም ለፕሬስ ኮንፈረንሱም እንዳንዘጋጅ የሚያደርግ ነገር ተከሰተ።
መገናኛ ብዙሀን በስፍራው ሲደርሱ የአቢን ጽህፈት ቤት ቅጥር ግቢ መዘጋቱንና መግለጫ አለመኖሩን በስፍራው ከነበሩ ከአዲስ አበባ ፖሊስ አባላት ማወቅ ተችሏል። በስፍራው የተገኘው የአሜሪካ ድምጽ ሬዲዮም ይህንኑ ያረጋገጠ ሲሆን ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሃይዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ከደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው የተፈናቀሉ ዜጎችን በተመለከተ ከክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ጋር ትናንት የጀመርነው ቃለ ምልልስ ሁለተኛው ክፍል ቀጥሎ ይቀርባል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያነጋገራቸው።
በአካባቢው የጸጥታ ችግር ተፈጥሮ ሲቪሎች ከተገደሉ በኋላ የፌደራልና የክልል መንግስት ባለስልጣናት ጥቃቱ የተፈጸመባቸው ስፍራዎች ተገኝተው ከነዋሪዎች ጋር ውይይት ካደረጉ በኋላ ህግ ማስከበርና እርምጃ መውሰድ ስለመጀመሩን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ለቪኦኤ ተናግሯል።
በዋናነት ያው ሌሎቹ እንደተጠበቁ ሆኖ የከዞን አመራር 1 ከወረዳ አመራር 5 ከቀበሌ 1 በድምሩ 7 አመራሮች በቁጥጥር ስር ውለዋል። ከፖሊስ 2 የፖሊስ አባላት በቁጥጥር ውለዋል። እነዚህ የወረዳ ፖሊሶች ናቸው። ከመንግስት ሰራተኛ ውስጥ ከዞን አንድ ባለሙያ በዚህ ጉዳይ ላይ እጅ አለበት ተብሎ የሚጠረጠር ተይዟል። ከቀበሌ 2 ቀበሌ ስራ አስኪያጆች ተይዟል። ከንግዱ ማህበረሰብ 1 ነጋዴ ተይዟል በዚህ ጉዳይ ላይ እጅ አለበት። በአጠቃላይ እነዚህ ወደ 13 አካባቢ ናቸው። ከነዚህ ውጪ ያሉት ወጣቶች እንደገና ከአርሶ አደሩም ከሌሎች ማህበረሰብ ክፍሎች በጉዳዩ ላይ እጅ ያለባቸው ናቸው ተጠርጥሮ የተያዙት ማለት ይሻላል።
በአጠቃላይ የተያዙ ሰዎች ቁጥር ግን ስንት ናቸው?
54
ከተፈናቀሉ ሰዎች ቁጥር አኳያ መንግስት እያለ ያለው የተፈናቀሉ ሰዎች ቁጥር ከ2000 እስከ 3000 እንደሚደርስ ነው። ነገር ግን ተፈናቀሉ ውጪ ያለን ሰዎች 7000 እና ከ6500 በላይ እንሆናለን ብለው ሐሳብ ያቀርባሉ። የቁጥሩን መዛነፍ ከየት ተፈጠረ?
3 ቀበሌዎች ላይ ያለው ህብረተሰብ ሙሉ በሙሉ ሊባል በሚችል ደረጃ ነው የተፈናቀለው። አሁን እየተናገርን ያለ ነው ያክል ነው ብለን እየተናገርን ያለ ነው በአንድ ማዕከል ያሉትንና ወደ ሌላ ክልል የተሻገሩትን ወደ ኋላ እየመለስን ያለ ነው። አሁን በቁጥር ደረጃ ከ2500 እስከ 3000 ይደርሳል የሚል እየተገለጠ ያለው ቁጥሩ ከዚህ ይጨምራል የሚለው ነገር ትክክል 6000 7000 ይደርሳል የሚለውን እርግጠኛ መሆን አይቻልም።
የተገደሉ ሰዎች ቁጥር እስካሁን 31 መሆኑና በጸጥታ አካላት የተረጋገጠ መሆኑን ገልጧል።
በመጀመሪያው ቀን 12 ዜጎቻችን ህይወታቸውን ያጡበት 5 ዜጎች የቆሰሉበት፣ በሁለተኛው ዙር 19 ዜጎቻችን ህይወታቸውን ያጡበትና 8 ዜጎች የቆሰሉበት ነው። በአጠቃላይ 31 ዜጎቻችን ህይወታቸውን ያጡበት እንደገና ደግሞ 13 ዜጎቻችን የቆሰሉበት ነው። ሰራዊቱ በአካባቢ ላይ ተመርቶ እያንዳንዷን መንደር ሽፍታውን የማሰስ ስራዎችን እየሰራ ነው ያለው። በዚህ ሂደት ውስጥ ያገኘነው ተጨማሪ አስክሬን ነው አላገኘንም። ምናልባት ይህ ትንታኔ በተለያዩ መንገዶች ደንግጠው የወጡ ዜጎቻችን እስካሁን ስላልተገኙ ሞቷል ከሚል ጥርጣሬ የሚነሳ ሊሆን ይችላል። ስለዚህ የእኛ ግምገማች ከዚህ ድረስ ነው። የወደቀ አካል ካለ በአሰሳው ሂደት ውስጥ የሚገኝ ካለ ተጨማሪ ነው የሚገለጽ ነው እና ከዚህ ተነስቶ ቅድም ያልከው ገጽታ ግንባታ ወይም መረጃ በመደበቅ የሚደረግ አይደለም። 31ን ከገለጸ በኋላ 10ን መቀነስ ትርጉም የለውም። ከሎጂክ አኳያ እንኳን ግጦስ ቅድም ካልኳቸው ነጥቦች አኳያ ትርጉም የለውም።
ትምህርት ቤት የተጠለሉ ዜጎች ትምህርት ሊከፈት ነው ተመለሱ እየተባልን ነው እና ስጋት ውስጥና አሁንም ዋስትና የለንም። እንዴት ገና ወንጀለኞች ተይዘው ሳያልቁ ወደ ቀያችሁ ተመለሱ እንባላለን? ትምህርት ቤት ነው ያለ ነው ከትምህርት ውጡ የተባልን ነው የሚል ሀሳብ ያቀርባሉ አቶ አንድነት።
ስጋት ዜጎች የሚያነሱት ምናልባት በእኛ ደረጃ በዚህ አግባብ የተነሳበትን አልገመገምንም። ሊሆንም የሚችል ነገር አይሆንም። ለምን እንደባል ትምህርት ቤት የሚሆን የትኛውም የመንግስት ተቋም ተፈናቅለው በዝግጅት ምክንያት ወጥተው የተቀመጡ ሰዎችን ለማሳረፍ መጠቀም ግዴታ ነው የሚሆነው። የተሻለ ቢገኝ መጠቀም ግዴታ ነው። አሁን አማራጭ ሲጠፋ ከሱ ቁጥር ስለሆነ ለማሳረፍ እሱን ተጠቀምን እንጂ ከዚህ የተሻለ የትኛውም አማራጭ ከሆነ ሰውን ማረጋጋት እና ማሳረፍ ግድ ነው የሚሆነው። ስንደርስ የምናጋለው የሚጋለጡ አካላት ሊኖሩ ይችላሉ። ከጸረ ሰላም ኃይሉ ተለይተው የማይታዩ በዚህ መንገድ ስነ ልቦና ጭምር ለመጉዳት የሚንቀሳቀሱ ኃይሎች ሊኖሩ ይችላሉ። በዋናነት የመመለስ ፍላጎት ህዝቡም ውስጥ አለ። ዋናው ምክንያት ሀብት ንብረታቸውን እንደነበረ ያስቀምጠው ስለወጡ ነው። በእኛ ግምገማ ላይ የተደረገው ቶሎ ብለን የከተታ ሁኔታውንና ርምጃን መስጠቱን ያፋጠነን ውጭ ሁኔታ በመፍጠር ዜጎች ወደ ቀያቸው ተመልሶ አጣቸውን እንዲጠብቁበት የሚያንቀሳቅሱበት ሁኔታ መፈጠር አለበት ደብሎ ከነሱም በኩል ጭምር ነው ጥያቄ የመጣ ያለውና መመለስ ግፊት በህዝቡም ውስጥ ፍላጎት አለ። በዚህ መንገድ ግን ገፍትረን እናወጣለን የሚለው ቅድም በገለጽኩት ሜሪት ቢወሰድ የተሻለ ነው የሚል ነገር አለ። ሊሆን የማይችል ተጽዕኖ ለመፍጠር የሚፈጥሩ ወንጀለኞችና ጸረ ሰላም ኃይል አጋዦች ሊሆኑ ይችላሉ። በዚህ መንገድ እንትን የሚለው መዋቅራዊ የሆነ እንደዚህ አይነት አስተሳሰብ የለም። አልገመገም ነው
አካባቢው ያለፉትን ሁለት ዓመታትን ያሳለፈበትን ሁኔታ አስረድተዋል።
እንግዲህ ይሄ ቀጠና ባለፉት ሁለት ዓመታት ያለፈበትን ጊዜ ሁላችንም እናውቀዋል። ከቴፒ ጀምሮ ሸኮ ላይ፣ ደቡብ ቤንች ላይ፣ አይናምባ ክላስተር፣ ጉራ ፈርዳ ላይ ከዚህ በተለየ መንገድ በሜኒትና በሸኮ ማህበረሰብ መካከል ሲፈጠር የነበረው የመዋቅር ለሁለት እንቅፈል የሚል ጥያቄና ሌሎች በርካታ አጀንዳዎች ያሉበት ቀጠና ነው። ይህም በህዝቡ የሚነሱ ጥያቄዎችን ሽፋን በማድረግ ዘራፊ ቡድን ነው የተደራጀው። በተለያየ መንገድ ጫካ እየገባ እየታጠቀ ሽፋኑን ግን የህዝቡ ጥያቄ በማድረግ ህዝብ ሲገል የነበረ ቡድን እንደነበረ ሁሉም የሚያውቅ ነው። ስደመሰስም ነበር፣ እርምጃ ሲወሰድም ነበር። እንግዲህ መነሻ ተብሎ የሚወሰደው ከዚህ በፊት ከነበሩ አጀንዳዎች ጋር ግንኙነት አለው የለውም የሚለው ነገር በጣም በጥልቀት እየተፈተሸ ነው አሁን ያለው። ሁለተኛው ከሩቅ እነዚህ ጉዳዮች ላይ እጅ የከተተ አካል አለው የለም የሚለው ነገር ቀጥተኛ ተሳታፊና ተዘዋዋሪ ተሳታፊነት ያላቸውን አካላት ትንይዝ ነው። በማንነታቸው ብቻም ሳይሆን ከዚህ በፊት ካላቸው እንቅስቃሴም በአካባቢው ካለው አጠቃላይ ለጸጥታ ስጋት ከሚሆኑ አካላት ጋርም ያላቸው ቁርኝት ሲፈተሽ ነው የረጅም እጆችንም ጉዳይ በደንብ ማየት የምንችለው። ስለዚህ የአንዳንዶች አሁን የተደመሰሱት ከዚህ በፊትም ታዋቂ የነበሩ ሽፍቶች ናቸው፣ ኦፕሬሽን ሂደት ውስጥ እርምጃ የተወሰደባቸው። ስለዚህ ምናልባት የረጃጅም እጆች እንቅስቃሴ ጋር እነዚህን ቡድኖች በመጠቀም ረገድ ጥልቀቱ ምን ያክል ነው የሚለው ነገር ምርመራው አሁን እየተካሄደ ስለሄደ በሂደት በግልጽ የዚህ ዋና ኢንቴንሽን ከተለያዩ አካላት አንዱ ብለን ለይተን የምናወጣቸውን አካላት በዝርዝር የምናወጣው ቀጥሎ ባለው ኢንቨስቲጌሽን ነው። አሁን ባለ ደረጃ የበሸለና በቂ የሆነ የመረጃና የምርመራ ሂደቱ ወደ መሬት ያልወረደ ስለሆነ ሂደት ላይ ያለም ስለሆነ እንዲህ ነው ብሎ መግለጽ ብስለት የጎደለው ነገር ያደርገዋል።
ጉራ ፈርዳ ላይ የደረሰው ጥቃት ማንነትን መሰረት ያደረገ ነው ብሎ ያነሳሉ። እስካሁን እናንተ በሄዳችሁት መንገድ ይህን አጣርታችኋል ወይ?
በሁለት መንገድ መመልከት ጠቃሚ ነው የሚሆነው። አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው። ነገር ግን እነዚህ ውስጥ ኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። አጠቃላይ 31 ከመቶ ውስጥ 4-5 የሚጠጉ ናቸው ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው። በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው። ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥልቀትም መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥ ነው ይሄ ጥቃት 8 ላይ ከመፈጸሙ በፊት 6 ላይ አንድ የሸኮ ተወላጅ እዛ ቀጠና ላይ ሞቷል። ይህን ሞት ተከትሎ ይሄ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ውሰሳ ተደርጓል። ሰው ይህን ተከትሎ እዛ ቀጠና ላይ ነዋሪዎችን የአማራ ብሔረሰብ ተወላጆች ናቸው እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው። ሰው አማራ ገደለ በሚል ዘርንና ብሔርን ማዕከል ተደርጎ የተቃጣና በተጨባጭን በተግባር ላይ የተቃጥ ነው ብለን በሌላ መንገድ የምትወስደው ነው። ስለዚህ እነዚህን ሁለቱን አጣምረው በሚዛኑ አይቶ ወደ ህዝቡ ስትሄድ ህዝቡ ጋር ያለው አተያይና ይህን ጥቃት ፈጸመ በሚባሉ አካላት ውስጥ ደግሞ ያለውን አመለካከት የቡድኑ ተልዕኮና አጠቃላይ ቀጠናው ላይ ያለውን በኢንቨስቲጌሽን ቀጥለን የምንደርሳቸው ጉዳዮችን ሲሪየስሊ ፈትሸን የምናገኛቸው ነገሮች እንደተጠበቀ ሆኖ በዚህ ሚዛን ማየቱ ተገቢ ነው። በህዝቡ ዘንድ ግን የወንድማማችነትና አብሮ የመኖር እንትናቸው በውይይት መድረኮችም በግልጽ እየታየ ስለሆነ ከህዝቡ ፍላጎት ውጭ የሆነ በህዝቡ ጥያቄ ሽፋንና በተለያዩ አጀንዳዎች የፈጠረ ቡድን የፈጸማቸው ጉዳዮች እንደሆነ በግልጽ ማየት ይቻላል።
የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድን ተሸናፊ ለሰጡን ማብራሪያ እናመሰግናለን።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። ያንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ 5 ዞኖች ደቡባዊ ዞን ከትላንት ጀምሮ ከወረርሽኙ ነጻ መሆኑን አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትላንት መታየቱን ቢሮ አክሎ አመልክቷል። ሙልጌታ ጽሃ ዝርዝሩን ይዟል።
ትግራይ ክልል ውስጥ ከነሐሴ 11 2012 ዓመተ ምህረት ጀምሮ የተከሰተው ያንበጣ መንጋ እስከ ትናንት ድረስ 4 ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት 6 ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 142000 ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክቷል። ያንበጣ መንጋ በስፋት በታ የበት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦና ራያ ላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉም ዶክተር አትንኩት ተናግሯል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚህ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩም ጠቁመዋል።
እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ ላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን እናስቀምጠው እዛ የምናደርገው መከላከልም ለነሱ ብቻ ሳይሆን ለትግራይ በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ እረፍትም አልነበረ። ትናንትና ለመጀመሪያ ጊዜ አንበጣ አልታየም የሚል ዜናም እኛም አሳውቀናል። የዕለት ተዕለት ኢንፎርሜሽን እንሰጣለን። የትናንትና ውሎ በዞኑ እንዳለ ደጋም ቆላም ደጋውም ይሄድ ነበር ኦፍላንድ እንደመሆን ምናምን ይባሉት። ስለዚህ ቶታሊ ነፃ ነው የሆነው ዞኑ። ይሄንን ማለት ግን ትግራይ ውስጥ ነፃ ነበር ማለት አይደለም። ደቡብ ምስራቅ ነበር የተለያዩ እንትና በዋናነት ደግሞ መሃል ላይ። ስለዚህ እንደ ሄደ ነው ማወቅ ያለብን። ዘሎ አይደለም መሃል ላይ ደረሰው እዛ የነበረው እዛም ሲጨፈጨፍ እየተቀነሰ እየተቀነሰ ከዛ ወደ ደቡብ ምስራቅ ከዛ በኋላ ደግሞ ይሄደ እንዳለ ግንዛቤ መውሰድ ያስፈልጋል። ስለዚህ የገባው በዚህ መልኩ እናየዋለን። ስለዚህ ደቡብ ዞን እንዳለ ነፃ ነው ስንል ለዕለቱ ነው እንጂ ካማራ ክልል ሊመጣ የሚችል ትልቅ አንበጣ መንጋዎች እንዳሉ ከሩቅም ከአፋር ብራክ ካለቦታ ሊመጣ እንደሚችል
መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተር አትንኩት የመከላከል ስራ በዞኑ ባለሙያዎችና በህዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑም ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩም ዶክተር አትንኩት ገልጸዋል።
የአጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትም ያስፈልጋል። ገበሬው ጉልበት የጉልበት ዋጋ ስናስብ አሁን ውድም ነው። ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው እዚህ ያለው የጸጥታ ኃይሉም የመንግስት ሰራተኛው ሁሉም እየተሳተፉ ነው ያሉት። ስለዚህ የአጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው። አመርቂ ስራ ውጤትም እያስገኘ ነው የሚል እንትን ያለኝ። ይህኛውም ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ። እዚህ ላይ ጥንቃቄ ከፍርሃት የተነሳ አንዳንዴ ያልደረሰ የማጨድ ነገሮች እየተከሰቱ ነው። አንዳንድ ቦታ ላይ ትንሽ ጠንቀቅ ብሎ ግን ታግሶ መሰራት እንዳለበት ነው። ሌላ ምን ሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው። ያልተጠበቀ ነገሮች ይከሰታሉ። አንዱ የነበረው እንግዲህ ካልተቀየረ አሁን ዝናብን ሊመጣ እንደሚችል ወቅት ያልጠበቀው ዝናብ እሱ ደግሞ በጣም አደገኛ ነው። ቶታሊ ምርቱን ወደ ሌላ ነገር ነው የሚቀይረው። ስለዚህ አንበጣው ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉ ተነሳሶ አጨዳው ተጠናክሮ በሁለቱ መልኩ ማለት ነው። ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩል ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያ ነገር የታየበት ሁኔታ አለ። ዲም ስንል ማለት ነው። ስለዚህ ከዛም ከማዳን አንጻር ጥናክሮ እየተሰራ ነው።
በክልሉ የተከሰተው ያንበጣ መንጋ እያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው የደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ አድማ ለዘገባው እናመሰግናለን። ዝግጅቶቻችን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ። አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobile ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ናይጄሪያ ውስጥ የፖሊስ የጭካኔ ተግባርን አስመልክቶ ተቃውሞ እየተካሄደ ባለበት በአሁኑ ወቅት በርካታ ሰዎች ብዙ የመንግስት መጋዘኖችን ወረው ምግብ መዝረፋቸው ታውቋል። ምግቡን የዘረፉት በኮሮና ቫይረስ ምክንያት ብዙ መንቀሳቀስ ባልተቻለበት በአሁኑ ወቅት ለህዝቡ ለማከፋፈል መሆኑ ተገልጿል። በናይጄሪያ መዲና አቡጃ ከሚገኝ አንድ መጋዘን ትላንት ሩዝ፣ ስኳርና ማካሮኒ እንደተዘረፈ ባለፈው ቅዳሜም ተመሳሳይ ዘረፋ እንደተፈጸመ የአሜሪካ ድምጽ ዘጋቢ ቲሞቲ ኦቪዙ ከአቡጃ በላከው ዘገባ ጠቅሷል። ሀዳንሽ ፍሳሐዬ ታቀርባለች።
ባለፈው ቅዳሜ ተቃዋሚዎቹ የመንግስት መጋዘን አካባቢ ተሰባስበው ድምጽ ያሰሙ በነበረበት ወቅት ፖሊሶችና ወታደሮች መጋዘኑን ይጠብቁ እንደነበር ተዘግቧል። ቀደም ሲል መጋዘኑን ለመዝረፍ ሞክረው የጸጥታ ኃይሎች ወደ ሰማይ ሲተኩሱ መበተናቸው ተገልጿል። ነገር ግን ዴቪድ ኦጆን የመሳሰሉት ብዙ የተቃውሞ ሰልፈኞች ምግብ ሳይይዙ እንደማይሄዱ ገልጸዋል።
መድኃኒታችንን እንፈልጋለን፣ መብታችን ነው። ጎረቤቴ በኮሮና ቫይረስ ምክንያት በረሃብ ሊሞት ትንሽ ነበር የቀረው። በአንድ የመንግስት ተቋም በጸጥታ ጥበቃ ተግባር ተሰማርቶ ይሰራ ነበር፣ ነገር ግን ከስራ ወጣ። እናም ምን እንዲያደርግ ነው የምትፈልጉት? በቆሎና ሩዝ ሰጠውት፣ ምክንያቱም በረሃብ ሊሞት ነበር።
ካለፉት ጥቂት ቀናት ወዲህ በሀገሪቱ ዙሪያ ባሉት 9 ክፍላተ ግዛት የሚገኙት የመንግስት የእህል ረድኤት መጋዘኖች ተዘርፈዋል። አንድ የግል ዘርፍ ጥምረት በኮሮና ቫይረስ ምክንያት የተጎዱትን ለመታደግ ሲል አስሮች ሚሊዮኖች ዶላሮች የሚያወጣ የምግብ እርዳታ ለመንግስት ማቅረቡ ታውቋል። ነገር ግን የመንቀሳቀስ እገዳው ከላላ ወዲህ መንግስት የምግብ እርዳታ ማከፋፈሉን አቆሟል። አንዳንድ ናይጄሪያውያን በሚሊዮኖች የሚቆጠሩ ሰዎች እየተራቡ መንግስት የእህል እርዳታውን አጉሮ ይዟል የሚል ክስ ያሰማሉ። ሳንዴ ቹኩ የተባሉ የአቡጃ ነዋሪ በቫይረሱ ምክንያት የመንቀሳቀስ ገደብ በነበረበት ወቅት ከመንግስት ያገኘነው ረድኤት የለም ይላሉ።
እዚህ ምንም የሚያካፍሉት ነገር የለም። ለራሳቸውም ወስደው ሊሆን ይችላል፣ ለሌላው ግን አልሰጡም። ሰዎች ተስፋ ቆርጠው እንዲሄዱ ደብቀውታል፣ ከዚያም ሰብስበው ለህዝቡ ይሸጡታል።
የዓለም አቀፉ ወረርሽኝ ኮሮና ቫይረስ መዛመት በሀገሪቱ በደህንነት በሚኖሩት 83 ሚሊዮን በሚሆኑ ሰዎች ላይ የረሃቡን ሁኔታ አባብሷል። በሀገሪቱ የህዝብ ቁጥር አሃዝ መሰረት እነዚህ ሰዎች ከአጠቃላይ የናይጄሪያ ህዝብ 40% ይሆናሉ። ሶሻል አክሽን ናይጄሪያ የተባለው ተቋም ኃላፊ ቪቪያን ቤሎኑ በመጋዘኖች የታጎሩ የምግብ ክምችት መጠን ሲታይ ስራቱ እንዳልሰራ ያመለክታል ብለዋል።
To think that certain persons could lock down this volume, this quantum of
ሰዎች በደህንነትና በችግር ሲሰቃዩ ያዩ በቦታው እንደምናየው ሁሉ ይህን ያክል ብዛት ያለው ምግብና ቁስ አሽገው ሊያስቀምጡ የሚችሉ ሰዎች ይኖራሉ ብሎ መገመት አይቻለም። ይህ የክፋት ተግባር ነው። ይህ በህዝብ አመኔታ ላይ ክህደት መፈጸም ነው።
የናይጄሪያ አገረ ገዥዎች መድረክ በበኩሉ በአንዳንድ ክፍላተ ግዛት ካሉት የእህል መጋዘኖች የተዘረፉት ምግቦች ታጉሮ የነበሩ ሳይሆን ለተጋላጭ ወገኖች የተቀመጡ ናቸው ሲል ትላንት ገልጿል። የጸጥታ ኃይሎች በሀገሪቱ ዙሪያ ያሉትን የእህል መጋዘኖችን እየጠበቁ ሲሆን የበርካታ ክፍላተ ግዛት ባለስልጣኖች የምግብ ማከፋፈል ስራ ለመጀመር ማቀዳቸው ታውቋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ።
አሜሪካ ድምጿን ትሰጣለች። የዩናይትድ ስቴትስን ምርጫ በቪኦኤ ይከታተሉ። አሜሪካውያን መጪውን ፕሬዚደንታቸውን የፊታችን ማክሰኞ ጥቅምት 24 ይመርጣሉ። ለተቀማጩ ፕሬዚደንት ዶናልድ ትራምፕ 4 ዓመት ይጨምራሉ ወይስ በቃቸው? ጆዘፍ ባይደንን 46ኛ ፕሬዚደንታቸው አድርገው ይሰይማሉ? ይህ ምርጫ የተለየ ነው ይላሉ ሁለቱም። ባይደን ቢመረጥ አይታችሁት የማታውቁት አዘቅት ውስጥ ትገባላችሁ ብለዋል ትራምፕ። ባይደን ደግሞ ጨዋነት፣ ሞገስና ክብር ለድምጻችሁ ቀርበዋል ይላሉ። እንግዲህ ምርጫው የአሜሪካውያን ነው። በመጪው ማክሰኞ ይለያል። የአሜሪካ ድምጽ በዋሽንግተን ግዜ ከምሽቱ 5 ሰዓት፣ በአዲስ አበባ ከጠዋቱ 1 ሰዓት በልዩ የአንድ ሰዓት የምርጫ ቀጥታ ስርጭት ዘገባዎችንና ትንታኔዎችን ይዘንላችሁ እንቀርባለን። ስርጭቱ አዲስ አበባ ላይ ከቀኑ 6 ሰዓት በአሃዱ ራዲዮ 94.3 ይተላለፋል። መጪውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በአሜሪካ ድምጽ ይከታተሉ። ቀጠሮ ከቪኦኤ ጋር ይሁን። አሜሪካ ድምጿን ትሰጣለች።
እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ሳቢያ ተዘግተው የከረሙት ትምህርት ቤቶች ባለፉት 2 ሳምንታት ውስጥ ተከፍተዋል። በመጪዎቹ ጥቂት ሳምንታትም የከፍተኛ ትምህርት ተቋማት አስፈላጊ የሆነው የጤና ጥንቃቄዎች እየተደረጉ ከፍተኛ የትምህርት ተቋማትም ለተማሪዎች ክፍት እንደሚሆኑ የሳይንስና የከፍተኛ ትምህርት ሚኒስቴር አስታውቋል። ባለፈው ግማሽ ዓመት ተፈጥሮ የነበሩ የተማሪዎች ግጭትና የትምህርት መስተጓጎል ተመክሮ በመነሳት እንዲሁም መጪው የምርጫ ወቅት ከመሆኑ ጋር ተያይዞ የሳይንስና ከፍተኛ ትምህርት ሚኒስቴር ከፌደራል ፖሊስ ጋር በመተባበር ለግቢ ጥበቃ አባላት በየዩኒቨርሲቲዎች ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን ለመቆጣጠር የሚያስችል ስልጠና ከፌደራል ፖሊስ ጋር በመተባበር በአገር አቀፍ ደረጃ መስጠት ጀምሯል። ኤደን ገረመው በሳይንስና ከፍተኛ የትምህርት ሚኒስቴር ውስጥ የኮሚሽን ዳይሬክተር የሆኑትን አቶ ደቻሳ ጉሩሙን አነጋግራ ተከታዩን ዘገባ አሰራርታለች። ከፍተኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሐሳብ ወይም የቲዮሪ ዕውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በምክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት 3 ዓመታት ወዲህ የኢትዮጵያ ዩኒቨርሲቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዴሞክራሲ እድገት ማዕከል ኮራት በፊት ባወጣው ሪፖርት መሰረት ከ2012 ዓ.ም ምረት መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 ዩኒቨርሲቲዎች ውስጥ በተፈጠሩ ግጭቶች የ12 ተማሪዎች ነፍስ ሲጠፋ ከ58 በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመለክታል። የሳይንስና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመምላት ከወዲሁ የዩኒቨርሲቲ ጥበቃዎችን ከፌደራል ፖሊስና ከሰላም ሚኒስቴር ጋር በመቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሙኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር ዕውቀትና ዝግጁነት እንዳልነበራቸው ጠቅሰው የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለሁለት ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ።
ካምፓስ ፖሊስ ዝም ብሎ እንደማንኛውም ተቋም ነው የጥበቃ ስራዎች ይሰሩ የነበሩት የተለየ ስልጠና የተለየ ብቃትም ይታይበት አግባብ አልነበረም። የተሻለ ስልጠና ወቅቱ የሚፈልገው እንደገና እየተፈጠሩ ያሉ ችግሮችን የሚመጠል ሌሎች ባህሪ ጋር በተናበበ ሁኔታ አሰልጥኖ መመለከትም በተግባርም ብቁ ማድረግ ያስፈልጋል እና ይህን እንደገና ደግሞ ብቁ ያልሆኑትንም በእድሜም በተለያየ ምክንያትም በጤና በመለየት ብቁነትን ደግሞ አሰልጥኖ አቅቶ የካምፓስ ፖሊስ ማያድ ያለበትን ቅርጽ እንዲያስይዙልን በሀገር አቀፍ ደረጃ ጠና በማስፈለጉ ነው የስልጠና የተዘጋጀው።
የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻ ሳይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የህግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ።
በሲቲ ዘንድሮ በጣም ትልልቅ ተቋማት ናቸው። ከማንኛውም ተቋም በላይ ብዙ ሰው የሚሰባሰብበት ተማሪዎች ያሉበት አቶች ስለሆኑ ይጠበቅ አድርጉ መጠበቅ ያስፈልጋል። በካሜራ መታገል ያስፈልጋል። በቴክኖሎጂ በሰው ኃይልም ደግሞ የተጠናከረ ልቁና ብቁ የሆነ ሰው ማዘጋጀት ያስፈልጋል እና ይህንን አላማ በማድረግ ነው ስልጠናው ሊሰጥ የተፈለገው እየተሰጠ ያለው። አመራሮቻችንም ሁሉም ወላጆችም ለልጆቻቸው ስንቅ መስጠት ያለባቸው ነገር ትምህርት ቤት የሚሄደው ለትምህርት ነው። በሆኑ ጊዜያቸው በሙሉ አቅማቸው ትምህርት ላሻለን ብሎ እንዲማሩ መምከር፣ ማስቻል፣ መከታተል ያስፈልጋል። ሁለተኛው ደግሞ ጥፋተኛት ነው። ይህ የበላይነት ማስከበር አስፈላጊ ነው። ካሁንም እነዚህ ዩኒቨርሲቲዎቻችን ባላቸው የአስተዳደር ህግ አሰራር ግንኙነትን አካላት በተለይ ዩኒቨርሲቲ ጊዜ ውስጥ የሚፈጠር ማንኛውም ችግር ላይ ጠበቅ ያለ ቁጥጥር ማድረግ የህግ የበላይነት ማስከበር ይጠበቅባቸዋል እና በዚህ ልክ ነው ዝግጅቶች እያደረግን ያለ ነው።
በዩኒቨርሲቲዎች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻ ሳጉርሙ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የሐሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ስርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ።
መቻቻል እንዲኖር ተማሪዎች ለመማር ዝግጅት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋል። ለዛ ራሱና ከካሪኩለም ጀምሮ መታረም አለበት፣ መታቀፍ አለበት ብለን እኮ የተሻለ ዝግጅት እንዲያደርጉ የፍሬሽማን ኮርሶች ላይ አሁን በአብዛኛው አብሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል ለምሳሌ ሎጂክን እና ኢንክሉሲቭነስ ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻ ሳይሆን ባህሪ ላይ ነው አብዛኛው ነገር መሰራት ያለበት የሚለው ነገር አምኖበት ከሪኩለም ሁሉ አሻሽለን ትምህርት የሚሰጥበት አግባብ ተመቻችቶ እየሰራን ያለ ነው። ከዛ ውጪ በምክንያታዊነት ማመን ያለባቸው በዚህ ግን የሚጠበቅባቸውን ነገር ነው መስራት ያለባቸው ተማሪዎች። ስለዚህ እነኝን ሁሉ ለማድረግ ደግሞ ሰፋ ያሉ የክርክር መድረኮች ሁሉ ኖሮ መከራከር፣ መነጋገር፣ መተማመን እንዲኖር ለማስቻል የሚዘጋጅ መድረኮች ነበሩ፣ የታቀዱ ነበሩ። በየዩኒቨርሲቲዎቹ ያሉትን ክፍተቶች እንዴት አድርገን ማረም እንችላለን? ይሄ የመምህራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታት የሚጠበቅበት ተቋም ነው። በዛ ልክ መስራት፣ በዛ ልክ ማስተብ ይጠበቃል እና ዞሮ ዞሮ ያው በኮቪድ ምክንያት አብዛኛው ብዙ ነገር ሳይከናወን ቆይቷል፣ ቀርቶብናል። አምነ እንደገና ሌሎች ሀገራዊ ችግሮች የውጭ የፖለቲካ ወደ ዩኒቨርሲቲዎች እየለቡ እንደሚጫናዎች ይበዙም በሚፈለገው መጠን ያለመተግበር ሁኔታዎች አሉ። አሁንም ደግሞ በጣም የተጣበበ ጊዜ ነው ልጆች ያላቸው ትምህርት ላይ መደበኛ የትምህርት ጊዜ ና እነኝን ነገሮች ታሳቢ ባደረግ አለን ጊዜ ማድረግ የሚገባንም ቅድሚያ መሰጠት ያለበትን ነገር ቅድሚያ ሰጠን ማድረግ ነው የሚጠበቅብን።
የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደ የትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ 2 ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐዋሳ ከተማን በኢትዮጵያ ቀዳሚ የቱሪስት መናኸሪያና የሰላም ማዕከል ለማድረግ እንደሚሰሩ አዲሱ የሐዋሳ ከተማ ከንቲባ አስታወቁ። አቶ ጥራቱ በየነን በመተካት ከቀናት በፊት የሐዋሳ ከተማ ምክትል ከንቲባ የሆኑት አቶ ጸጋዬ ቱኬ የሰጡትን መግለጫ የተከታተለው ዮናታን ዘብዲዮስ ዘገባ አለው።
የሐዋሳ ከተማ ምክትል ከንቲባ የነበሩት አቶ ጥራቱ በየነ
ወደ አዲስ አበባ ባላፊነት ዘዋሩ እሳቸው በመተካት ተሾሙት አዲሱ የከተማ ምክትል ከንቲባ ጸጋዬ ቱኬ ዛሬ የመጀመሪያቸውን መግለጫ በሰጡበት ወቅት ባላፊነት ዘመናቸው ትኩረት ሰጥተው የሚሰሩባቸውን ጉዳዮች አስታውቀዋል።
ከተማ አስተዳደሩ ትኩረት ሰጥተው የሚሰራባቸው ጉዳዮች አንዱም የሆነው የከተማው ሰላም ነው። ሰላም የሰለጠነ ከተማ ባህሪ ነው፣ ምሳሌ ነው። ስለዚህ ከተማችንን ሰላም የማስጠበቅ ስራ በሚገባ ቀንማታ ሳንል የምንሰራው ይሆናል። ስለዚህ ከተማው ውስጥ የሚኖሩ ነዋሪዎቻቸውን ሙሉ 24 ሰዓት ሳይቸገሩ ሳይጨንቃቸው ከተማችን የኛ ነው ብለው አምኖ በእኛም ተቋማት በሰላም በኩል ባሉ ተቋማት አምኖ የሚንቀሳቀሱበትን ምቹ የከተማ አካባቢ ለመፍጠር ቀንማታ ሳንል የምንሰራው። ስለዚህ ከተማ አስተዳደሩ ትኩረት ሰጥተው በሚሰራቸው ስራዎች መሃል አንዱም የሆነው የከተማውን ሰላም ማስጠበቅ ነው፣ ከተማውን ሰላማዊ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ካሉ ከተሞች በሰላም የተሻለ ከተማዊ ማድረግ፣ በሰላም ምሳሌ የሚውለው ሊሆን የሚችል ከተማዊ ማድረግ፣ በሁሉም ዘርፎች የተሻለ ከተማ ለማድረግ እቅዳለን።
በጎብኚዎች መዳረሻነት ስማቸው ከሚጠቀሱ የኢትዮጵያ ከተሞች ወትሮም ከመጀመሪያዎቹ ተርታ የሚጠቀሰው የሐዋሳ ከተማ ባለፉት 3 ዓመታት በተለያዩ የፖለቲካና የጸጥታ ጉዳዮች እንግዶቹን በሚገባ አስተናግዳ አልሸኘችም ነው የሚባለው። አዲሱ የከተማ ምክትል ከንቲባ ይህንን ለመለወጥ መዋለ ንዋያቸውን አፍሰው ከተማዋን ለሚያለሟትና ለደርሶ ጎብኚዎች ምቹ ለማድረግ ለተቀን እንሰራለን ብሏል።
ሌላው ልንሰራቸው የምንፈልጋቸው ነገሮች ውስጥ አንዱ ሐዋሳን የኢንቨስትመንትና የቱሪዝም ሀብ ማድረግ ነው። እንደምታውቁት ሐዋሳ ትልቅ አክሰስ አለው፣ ኦፖርቹኒቲ አለው፣ ፖቴንሻል አለው። የኢንቨስትመንት ተመራጭ ለምን እንዳልኳችሁ ለመሃል ገበያ በጣም ቅርብ ነው፣ ለመሃል ማርኬት በጣም ቅርብ ነው። ብዙ አካባቢው በጣም ምቹ ለኢንቨስትመንት። ስለዚህ ከዚህ በፊት ያለው ኢንቨስትመንቶች አሉ፣ ኢንፍራስትራክቸሩም በጣም የተሻለ ነው። ስለዚህ እነዚህን ተጠቅመን ከተማውን የኢንቨስትመንትና የቱሪዝም ሀብ ማድረግ እንችላለን የሚል ነው። ስለዚህ አንደኛው ኢንቨስትመንትን መሳባት ይጠበቅብናል፣ የተሻለ ኢንቨስትመንቶችን ወደዚህ ማምጣት ይጠበቅብናል። እነዚህ ሲመጡ ለአካባቢው ህብረተሰብ በጣም ትልቅ ፖቴንሻል ነው፣ ትልቅ ሀብት ነው። ስለዚህ ለኢንቨስትመንት አስፈላጊውን ማቀፎችን የህግ ማቀፎችን ማዘጋጀት። ሌላው ልዩ ትኩረት የሚሰጠን የምንሰራው ቱሪዝም ነው። እንደምታውቁት ሐዋሳ ትልቅ እምቅ አቅም አላት በቱሪዝም የምልማት። ስለዚህ እነዚህን እምቅ አቅሞችን አጉልተን አሳይተን ከተማችን የቱሪዝም ማዕከል እንዲሆን መስራት ይጠበቅብናል። ተፈጥሮ ሀብታችን ተጠቅመን ከተማውን የተሻለ ቱሪዝም ማዕከል ማድረግ ይቻላል። ሌላው ሃይማኖታዊ በዓላት በጣም ይከበራሉ እዚህ ባህላዊ በዓላት በጣም ይከበራሉ። እነዚህን ተጠቅመን ከተማውን የቱሪዝም ሴንተር፣ የቱሪዝም ማዕከል ኢትዮጵያ ውስጥ ለማድረግ በቁርጠኝነት የምንሰራ ነው የሚሆነው። ለምሳሌ ባህላዊ በዓላትን ብንወስድ ኢቼ ጨምባላላ በዓልን መውሰድ እንችላለን። ለዚህ በዓል በጣም ብዙ ቱሪስቶች እንዲመጡ፣ በጣም ብዙ ካፒታል እንዲመጣ ወደ ከተማችን፣ ሰው ለዚህ በዓል ብለው ብዙ ካፒታል ይዞ ይመጣል። ይህንን ተጠቅመን ከተማውን የማሳደግ ከተማውን የዚህ ቱሪዝም ማዕከል የማድረግ ስራ በደንብ ይሰራል። ሌላው ገብርኤል በዓልን ከወሰዳችሁ እነዚህን በደንብ በደማቅ ሁኔታ የሚከበርበት በዚህ ካፒታላይዝ አድርገን ከተማችን በዛ የሚታይበት በመጠቀም ከተማችን በአጠቃላይ የቱሪዝምና የኢንቨስትመንት ማዕከል እንዲሆን በሚገባ የሚሰራ ነው የሚሆነው።
በአሰራር ስርዓትና በአገልግሎት አሰጣጥ ላይም ከተማዋን የሚመጥን ማሻሻያ እንደሚያደርጉ የተናገሩት ምክትል ከንቲባው ከተማዋን ሁሉም ዜጎች በምቾትና በእኩልነት የሚኖሩባት እንዲሁም የሚጠቀሙባት ማድረግም እንሰራለን ካሉት አብይ ጉዳዮች ውስጥ መሆናቸውን ተናግረዋል። ሐዋሳን የሚመስል መሰረተ ልማት መዘርጋት፣ ከተማዋን ማስዋብ፣ የቤቶች ልማትና ከተማዋን በፕላን መምራት ትኩረት የተሰጣቸው ጉዳዮች መሆናቸውንም ከመግለጫቸው ለመረዳት ተችሏል።
በአጠቃላይ ከዚህ በኋላ ሐዋሳ ሪብራንድ ማለት ነው የምንሰራው። ሪብራንድ ስናደርግ ሐዋሳን የብልጽግና ተምሳሌት እንድትሆን፣ ከተማችን የፍስሐ ከተማ እንድትሆን ቀን ሌሊት ነው የምንሰራው። ስለዚህ ይህንን ሰርተን ከተማችን የኢትዮጵያ ከተሞች የብልጽግና ተምሳሌት እንድትሆን፣ የፍስሐ ከተማ እንድትሆን በሚገባ የሚሰራ ጊዜ ይሆናል ብዬ አስባለሁ።
ሐዋሳ ከተማ ለአመታዊ በጀት የምታውለውን ከ2 ቢሊዮን በላይ ብር የምትሰበስበው ከቱሪስቶችና ከአገልግሎት ሰጪ ተቋማት እንደሆነ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
ወደድኩ አፈቅርኩ Yeah, but let go, you're
ፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴም ተጨነቀች نفسیم تجنگه چی نگه ده چی تبلا هستا